ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምን አመሻችሁ። ዛሬ ጳጉሜ 6 ቀን ነው የ2007 ዓ.ም። የመጨረሻው ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማእግዜር ነኝ። እንኳን አደረሳችሁ። በቀዳሚው ዘገባችን በኤርትራ የሚገኙ 4 በትጥቅ ትግል የተሰማሩ ኢትዮጵያዊ ንቅናቄዎች ሰኞ ዕለት የጋራ ንቅናቄ መመስረታቸው ተዘግቧል።
አመራር ተፈጥሯል። የንቅናቄው ካውንስል አለ፣ የንቅናቄው ስራ አስፈጻሚ አለ። ንቅናቄ የተለያዩ መምሪያዎች አሉት። እነኛን መምሪያዎች የሚመሩ መሪዎች ተመርጠዋል።
ቡድኑ የኢትዮጵያ አገር አድን የጋራ ንቅናቄ ተብሏል። ዶክተር ብርሃኑ ነጋን በዋና ሊቀመንበርነት መርጧቸዋል። በሌላ ዜና በአባይ ወንዝ ላይ የሚገነባው ህዳሴ ግድብ ላይ መካሄድ ያለበት የተጽዕኖ ጥናት በተያዘለት የጊዜ ሰሌዳ ያልተጠናቀቀው በተመረጡት አማካሪ ድርጅቶች ችግር መሆኑን የኢትዮጵያ የቴክኒክ ኮሚቴ ሰብሳቢ አስታውቀዋል።
ኢትዮጵያ በኩል ጥናቱን አዘግይተዋል የሚለው ትክክል አይደለም እና ይሄ እንዲታረም እና ግንዛቤ እንዲኖር የምንፈልገው በእኛ በኩል ጥናቱ በታሰበው ወቅት እንዲካሄድ አስፈላጊውን ጥረት እየተደረገ ነው።
በህዳሴ ግድብ የኢትዮጵያ የቴክኒክ ኮሚቴ ሰብሳቢ አቶ ጌዲዮን አስፋው ከአንዳንድ የግብጽ ባለስልጣናት ኢትዮጵያን ጥፋተኛ ያደረጉ አስተያየቶች ከተሰነዘሩ በኋላ በትናንትናው ዕለት የሰጡትን አስተያየት ነው የሰማነው። በኢትዮጵያ በማህበረሰቡ ውስጥ ያገለገሉ ዜጎችን የሚያስታውስና የሚያከብረው የበጎ ፈቃድ ሰው የሽልማት ስነ ስርዓትንም የተመለከተ ዘገባ ይዘናል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የዕለቱን የዓለም ዜናዎች እናሰማለን።
እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ዛሬ በዩናይትድ ስቴትስ የመስከረም አንዱ የሽብርተኛ ጥቃት 14ኛ ዓመት እየታሰበ ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና ባለቤታቸው እንዲሁም የዋይት ሃውስ ሠራተኞች በተገኙበት ዛሬ ጠዋት በቤተ መንግሥቱ መስክ ላይ ዕለቱ በሕዝባዊ የህሊና ጸሎት ስነ ሥርዓት ታስቧል። በኒውዮርክ የመስከረም አንዱ በአሸባሪ ጥቃት የተገደሉት ሰለባዎች ቤተሰቦች በተሰበሰቡበት ሥነ ሥርዓት የመታሰቢያ ደወል ተደውሏል። የሰለባዎቹ ስም ዝርዝር ተነቧል። በዩናይትድ ስቴትስ የመከላከያ ሚኒስቴር በፔንታገን ደግሞ ዛሬ ማለዳ ላይ የዚያን ዕለት አሸባሪዎች የመንገደኛ አውሮፕላኑን ያጋጩበት የሕንፃው ጎን ግዙፍ የአሜሪካ ሰንደቅ ዓላማ ለብሷል። 100,000 ፍልሰተኞችን በአውሮፓ ኅብረት አገሮች መካከል ለማከፋፈል ኅብረቱ ያወጣውን ዕቅድ 4ቱ አባል አገሮች ውድቅ አድርገውታል። የሁንጋሪያ፣ የቼክ ሪፑብሊክ፣ የፖላንድና የስሎቫኪያ ውጭ ጉዳይ ሚኒስትሮች ዛሬ ፕራግ ውስጥ ከጀርመንና ሉክሰምበርግ አቻዎቻቸው ጋር ተገናኝተው ተወያይተዋል። የውይይቱ ዓላማ ሁለቱ የምዕራብ አውሮፓ ሀገሮች ብዙም ሀብታም ያልሆኑትን የምስራቅ አውሮፓ ሀገሮች አግባብተው ስምምነቱን እንዲቀበሉ ለማድረግ መሆኑ ተዘግቧል። ሆኖም የቼክ ሪፑብሊኩ ውጭ ጉዳይ ሚኒስትር ሉቦሚር ዞራሌክ ሀገሮቹ ምን ያህል ስደተኞችን መቀበል እንደሚችሉ መቆጣጠር ያስፈልጋቸዋል ብለዋል። በአሁኑ ወቅት ከኦስትሪያ ዋና ከተማ ጋር የሚያገናኘው የባቡር መስመር እንደተዘጋ በመሆኑ ብዙ ሺህ ፍልሰተኞች ከቪየና ወደ ሁንጋሪያ የሚወስደውን 60 ኪሎ ሜትር በእግር ተያይዘውታል። የቡሩንዲ ጦር ሰራዊት አዛዥ ዋና ከተማዋ ቡጁምቡራ ውስጥ ከተቃጣባቸው የግድያ ሙከራ ማምለጣቸውን የሀገሪቱ ባለሥልጣናት አስታውቀዋል። አንድ የአይን ምስክርና በአካባቢው የነበረ ፖሊስ እንደተናገሩት በጀነራል ፕሪሜ ኒዮንጋቦ ላይ ዛሬ ተኩስ ከፍተው የግድያ ሙከራውን ያደረጉት ወታደራዊ የደንብ ልብስ የለበሱ ሰዎች ናቸው። የፈረንሳይ ዜና አገልግሎት እንደዘገበው ደግሞ በግጭቱ ወቅት 4 የጀነራሉን ክብር ዘቦች ጨምሮ 2 ጥቃቱን ለማድረስ የሞከሩና አንዲት የፖሊስ አባል በድምሩ 7 ሰዎች ተገድለዋል። ፕሪሜ ኒዮንጋቦ ባለፈው ግንቦት ፕሬዚደንቱን ፒየር ኩሩንዚዛን ለመግደል የተጠነሰሰ ሴራ ማክሸፋቸው ይታመናል። ፕሬዚደንቱ ለሶስተኛ የሥራ ዘመን ለመመረጥ ባላቸው ዕቅድ ምክንያት የተቀሰቀሰውን የፖለቲካ ሁከት ሽሽት ከ180,000 በላይ የቡሩንዲ ዜጎች አገር ጥለው ወጥተዋል። ለሰዓቱ ያለን ዜና ይኸው ነው።
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማእግዜር ነኝ። በኤርትራ የሚገኙ አራት በትጥቅ ትግል የተሰማሩ ንቅናቄዎች ባለፈው ሰኞ ጳጉሜ 2 ቀን 2007 ዓ.ም የጋራ ንቅናቄ መመስረታቸው ተዘግቧል። የጋራ ንቅናቄውን የመሰረቱት አራት ድርጅቶችም የአፋር ድርጅቶች የጋራ ንቅናቄ፣ የትግራይ ህዝብ የጋራ ንቅናቄ፣ የአማራ ህዝብ የጋራ ንቅናቄና የአርበኞች ግንቦት ሰባት ንቅናቄ መሆናቸው ተገልጿል። አራቱ ድርጅቶች በጋራ የመሰረቱትን አዲሱን ንቅናቄ አገር አድን የጋራ ንቅናቄ ሲሉ ጠርተውታል። የኢትዮጵያ አገር አድን የጋራ ንቅናቄ ሲመሰረትም ዶክተር ብርሃኑ ነጋን በዋና ሊቀመንበርነት፣ አቶ ሞላ አስገዶምን በምክትል ሊቀመንበርነት የመረጠ ሲሆን ከአራቱም አባል ድርጅቶች የተውጣጣ አንድ አገር አድን ሰራዊት መቋቋሙም ታውቋል። ድርጅቶቹ የጋራ ንቅናቄውን በምን መልክ ነው የፈጸሙት? በውህደት መልክ የተፈጸመ ነው። ውህደት ካልተፈጸመ ደግሞ የሎጂስቲክስና የአመራር ትግበራን እንዴት በስምምነት መምራት ይቻላል? ሰለሞን ክፍሌ እነዚህንና ሌሎች ጥያቄዎችን ይዞ የአገር አድን የጋራ ንቅናቄውን ሊቀመንበር ፕሮፌሰር ብርሃኑ ነጋን ካሉበት አካባቢ በስልክ አነጋግሯል።
ፕሮፌሰር ብርሃኑ፣ የጋራ ንቅናቄ ሲባል የተለያዩ ህልውናችሁን እንደያዛችሁ ነው ወይስ ውህደት ተፈጽሟል?
አሁንማ ድርጅቶቹ ህልውናቸው እንደተጠበቀ ነው። ግን በጋራ የመስራት እቅዱን ስንይዝ ደረጃ በደረጃና በአጭር ጊዜ ወደ ተዋህደ ድርጅት እንዲሄድ በሚል እሱን አስበን ነው ያደረግነው። ከየድርጅቶቹ የተውጣጣው ኃይል ተመልሶ ወደ ድርጅቶቹ አይሄድም። በየጊዜው በዛ ኃይል ላይ እየተጨመረ ያ ኃይል እየበለጠ እየተለቀ ግለሰብ ድርጅቶች እየቀነሱ አንድ ደረጃ ላይ ሲደርሱ በጣም ረጅም ጊዜ ሳይወስድ ወደ ተዋህደ ኃይል እንዲሄድ ነው እቅድ የተያዘው። የጥምረት ፕሮግራሙም የጥምረት መተዳደሪያ ደንቡም ያንን ከተል አድርጎ ነው የተዘጋጀው።
ይህን ጥያቄ ያነሳሁት ውህደት ካልተፈጸመ የሎጂስቲክስና የአመራር ተግባራት እንዴት በስምምነት መምራት ይቻላል? የውህደት ጥያቄ እዚህ ላይ እንዴት ነው የሚታየው?
እሱ ምንም እኮ ችግር አለም። አሁን አመራር ተፈጥሯል። የንቅናቄው ካውንስል አለ፣ የንቅናቄው ስራ አስፈጻሚ አለ። ንቅናቄ የተለያዩ መምሪያዎች አሉት። እነኛን መምሪያዎች የሚመሩ መሪዎች ተመርጠዋል። ዘርፎር ልክ እንደ ማንኛውም ድርጅት ራሱን ችሎ ከነኚህ ከተለያዩ ድርጅቶች የተውጣጣ አመራር ተፈጥሮለት ስራውን እያከናወነ ይቆያል። ምንም ስራውን ለመስራት የሚከለክለው ምንም ነገር የለም። ግን ከዛም በላይ በሚያደርጋቸው እንቅስቃሴዎች እነኚህ ድርጅቶች ሁሌም አብረውት ነው የሚንቀሳቀሱት። የበለጠ ደግሞ ደረጃ በደረጃ ይሄ በጋራ የተፈጠረው ኃይል እየተጠናከረ ግለሰብ ድርጅቶች እየቀነሱ እንዲሄዱ ተደርጎ ነው ቀመሩ የወጣው። ስለዚህ ቀስ እያለ ደረጃ በደረጃ እየተዋሃደ የሚሄድ ኃይል አድርገን ነው ያዘጋጀ ነው። ያ ግን አሁኑኑ ኢሚዲየት ይሆናል ማለት አይደለም። እኛ የሰጠነው ለዚህ ይሆናል ብለን የሰጠነው ጊዜ አለ። ያ ግን በጣም ረጅም ጊዜ አይደለም።
ከእነዚህ ደግሞ ከጠቀሳችኋቸው አራቱ ንቅናቄዎች ውጪ ከሌሎችም ጋር ለመስራት እየሞከራችሁ መሆኑ ይታወቃል። ከነማን ጋር ለምሳሌ?
በውይይት ደረጃ እኛ በመሰረታዊ እምነት ደረጃ ኢትዮጵያን ዲሞክራሲያዊ የማድረግ እምነት ይዘው የሚንቀሳቀሱ ኃይሎች ማናቸውም ኃይሎች ጋር እና የሀገሪቱን እንደ አንድ የፖለቲካ ማህበረሰብ የሚቀበሉ ኃይሎች ጋር አብሮ መስራት አስፈላጊ ብቻ ሳይሆን ኢቬንቹዋሊ ግዴታም ነው ብለን ነው የምናምነው። በዚህ ምክንያት በሌሎች የፖለቲካ ጉዳዮች ያሉ ልዩነቶች እንደተጠበቁ ሆነው እና በእነኛ የፖለቲካ ጉዳዮች ላይ ያሉት ልዩነቶች እውነተኛ ዴሞክራሲያዊ ስርዓት ሲፈጠር ለህዝብ ቀርበው በህዝብ ውይይት ተደርጎባቸው በህዝብ ውሳኔ በህዝብ ምርጫ እንዲወሰኑ ከተስማማን ዜን ያን ስርዓት የመፍጠር ጥያቄ ነው እንጂ አሁን ፊታችን ላይ ያለው ከዛ ስርዓት ባሻገር ያለው የፖሊሲና ሌሎች ጥያቄዎች አሁን ሊያከራክሩን አይገባም ነው። ይሄ እስከሆነ ድረስ ማናቸውም ድርጅቶች በኢትዮጵያ ውስጥ ዴሞክራሲያዊ ስርዓት እንዲኖር ከልብ እናምናለን ብሎ የሚያምኑ እና ኢትዮጵያ አንዳንድ የፖለቲካ ማህበረሰብ የሚቀበሉ እስከሆኑ ድረስ አብሮ ለመስራት የሚያግደን ምንም ነገር የለም ብለን ነው እና ስለዚህም ከሁሉም ጋር ነው ውይይት እያደረግን ያለ ነው። ይሄ በብሔር ደረጃ የተቋቋሙ ድርጅቶችን ይመለከታል። ከብሔር ባሻገር የተቋቋሙ ድርጅቶችን ይመለከታል። በአመፅ ነው ይሄ ስርዓት ሊወድቅ የሚችለው ብለው መሳሪያ ይዘው የሚታገሉ ድርጅቶችን ይመለከታል። ከአመፅ ውጭም በሌላ አይነት ህዝባዊ አመፅም እና በሰላማዊ መንገድም መታገል አለብን ብለው የሚያምኑ ድርጅቶችን ይመለከታል። ሶ ይሄ ምንም እንትን የሌለው መከላከያና ማቆሚያ የሌለው ሰፊ የሆነ ህዝባዊ እንቅስቃሴና ህዝባዊ ንቅናቄ የመፍጠር አላማ ነው ይዘን የተነሳ ነው።
እና ምን ያህል ተጉዛችኋል በዚህ ጥረታችሁ?
በውይይት ደረጃ እንግዲህ ምልህ የመጀመሪያውን ደረጃ ነው እንግዲህ አሁን ትላንትና ያወጅ ነው። እነኛ አራት ድርጅቶች በዚህ በምድር ላይ ከሚንቀሳቀሱት ወሳኝ የሚባሉ ሀይሎች ናቸው። እነኚህ ዝም ብሎ ትብብር ብቻ ሳይሆን ኢቨንቹአሊ ወደ ውህደት የሚያመራ ጠንካራ እንትን ነው የፈጠሩት። ከዚህ ቀጥሎ በእንዲህ አይነት በተለይ ጦር አዋጥቶ በመንቀሳቀስ ላይ ገና ሬዲ ያልሆኑ ግን በምድር ላይ በሚደረጉ እንቅስቃሴ ለመተባበር ዝግጁ የሆኑ ድርጅቶች ጋር ውይይት አድርገን በእነኝህ መሰረታዊ ጉዳዮች ላይ ለመተባበር በጋምቤላ፣ ቤንሻንጉል ካሉ ድርጅቶች ጋር በእነኝህ መሰረታዊ ጉዳዮች ላይ መግባባት ላይ ደርሰናል። ከዚህ ቀጥለን ኢንፎርመል የጀመርናቸው ውይይቶች አሉ ኦብነግ ካሉ ድርጅቶች ጋር ዘን ከነሱ ጋር ደግሞ ፎርማል የሆነ ውይይት ውስጥ እንገባለን ብለን ነው የምንጠብቀው። ሶ ደረጃ በደረጃ ሁሉንም የሚመለከት ነው ብለን ነው እኛ የምናምነው እና የምንሰራውም ወደዛ ለመድረስ ነው።
ፕሮፌሰር ብርሃኑ ሰሞኑን ሁለቱ ሀገሮች ኢትዮጵያና ኤርትራ የተለያየ መግለጫ ወጣሉ የጦርነትን በተመለከተ ጦርነት ሊቀሰቀስ ይችላል የሚል እምነት አለዎት?
እኔ በእውነቱ
ሁለቱ መንግስታት ከሚያወጡት መግለጫዎች በመነሳት
እኔ ተስፋ አለኝ እንዲህ አይነት ጦርነት ውስጥ ተመልሰው እንደማይገቡ። አንድ ነገር ግን ለማንም ግልጽ እየሆነ ያለው የሚመስለኝ በእነኝህ ሁለት ወገኖች መካከል ጦርነት ቢነሳ ምክንያቱ የድንበር ወይም የሌላ ጉዳይ እንዳልሆነ ግልጽ ነው። በኢትዮጵያ በኩል በተደጋጋሚ የሚቀርበው የኢትዮጵያን መንግስት የሚቀናቀኑ ኃይሎችን ኤርትራ ትደግፋለች ጸብ አጫሪነት ነው ይላሉ። ይሄ ደግሞ ኦፍኮርስ በራሱ ካየኸው ብዙ የሚያስኬድ አይደለም። ቢኮዝ የኢትዮጵያ መንግስትም የኤርትራን መንግስት ተቀናቃኞች ናቸው ብሎ የሚያስቦቹን ይደግፋሉ። እኔ በእውነቱ የኢትዮጵያ መንግስት ጦርነት ከኤርትራ ጋር አሁን ቢያደርግ ምክንያቱም ይመስለኝ ለኢትዮጵያ ነጻነት የሚታገሉ ኢትዮጵያውያን ኃይሎች እየተጠናከሩ መሄድ ያስፈርቶት እሱን እከላከላለሁ ብሎ ገምቶ ካልሆነ በቀር ሌላ እንዲህ አይነት ጦርነት ውስጥ የሚከት ነገር አለ ብዬ አላምንም። እንደዛ አይነት ጦርነት ውስጥ ከተገባ ደግሞ ጦርነቱ የሚሆነው ቅድም እንዳልኩት ለኢትዮጵያ ዴሞክራሲ፣ ለኢትዮጵያ ህዝብ ነጻነት ከሚታገሉ ኃይሎች ጋር ነው የሚሆነው። ይሄ ደግሞ ያዋጣዋል ብዬ አልገምትም። ግን ያለኝ ተስፋ እንደዛ አይነት ብዙ ህይወት ሊቀጥፍ የሚችል ጦርነት ውስጥ አይገቡም የሚል ተስፋ ነው ያለኝ።
ፕሮፌሰር ብርሃኑ ነጋ የአገር አድን የጋራ ንቅናቄ ሊቀመንበር፣ ለጊዜው በጣም አመሰግናለሁ።
በጣም አመሰግናለሁ ሰለሞን።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ከምሽቱ 1:12 ሆኗል። ወደ ተከታዩ ዘገባችን ስናልፍ በህዳሴው ግድብ ላይ መካሄድ ያለበት የተጽዕኖ ጥናት በተያዘለት የጊዜ ሰሌዳ ያልተጠናቀቀው በተመረጡት አማካሪ ድርጅቶች ችግር መሆኑን የኢትዮጵያ የቴክኒክ ኮሚቴ ሰብሳቢ አስታውቀዋል። ጥናቱን ያዘገየችው ኢትዮጵያ እንደሆነች ተደርጎ በአንዳንድ የግብጽ ወገኖች የሚሰራጨው መረጃም የተሳሳተ ነው ሲሉ አቶ ጌዲዮን አስፋው ለቪኦኤ አብራርተዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል።
የኢትዮጵያ የሱዳንና የግብጽ ሚኒስትሮች እንደዚሁም ባለሙያዎች በሚያዝያ ወር መጀመሪያ ባደረጉት ስብሰባ ነው በህዳሴው ግድብ ላይ የተጽዕኖ ጥናት የሚያደርጉ አማካሪ ድርጅቶችን የመረጡት። የሶስቱ ሀገራት መሪዎች የመግባቢያ ሰነድ በፈረሙ በሁለተኛው ሳምንት በአዲስ አበባው ኢድሊ ሆቴል የተገናኙት ተሰብሳቢዎቹ የተጠቀሰው ጥናት በተያዘለት ጊዜ እንደሚካሄድም ተስፋ አድርገው ነበር። እስካሁን የታየው ግን የጥናቱ ሂደት በተያዘለት የጊዜ ሰሌዳ አለመሄዱ ነው። አንዳንድ የግብጽ ባለሙያዎችና ባለስልጣናት ደግሞ ጥናቱ የዘገየው በኢትዮጵያ ምክንያት እንደሆነ እየገለጹ ይገኛሉ። የኢትዮጵያን የቴክኒክ ኮሚቴ የሚመሩት ኢንጂነር ጌዲዮን አስፋው በእንደዚህ አይነት አስተያየቶች ማዘናቸውን ጠቁመዋል። እርሳቸው እንዳሉት አስተያየቶቹን የሰጡት የግብጽ ወገኖች የፈጸሙት ስህተት ሁለት ነው። የመጀመሪያው ስህተትም በተናጥል መግለጫ መስጠታቸው ነው።
በመጀመሪያ እንደው ግልጽ ማድረግ የምፈልገው ምንድን ነው፣ በውስጠ ደንባችን የሶስቱ ሀገሮች የቴክኒክ ኮሚቴ ውስጠ ደንባችን ላይ የሚዲያ መግለጫ መስጠት ሶስቱ ሀገሮች ሲስማሙ ነው ሚዲያ መግለጫ የሚሰጠው። ሆኖም አሁን በቅርብ እንደተከታተላችሁትም እኛም እንደተከታተል ነው በግብጽ በኩል ተከታታይ የሚዲያ መግለጫ ይሰጣል። አንዳንድ ጊዜም እነዚህ የሚሰጡ መግለጫዎችን ለእኛም አድማጮች ግልጽ ማድረግ ስላለብን ነው አሁን ሚዲያ መግለጫ የምንሰጠው እንጂ በውስጠ ደንባችን ሶስቱ ሀገሮች የቴክኒክ ኮሚቴዎች ሲስማሙ ነው እና ይሄ እንደው ግልጽ ለማድረግ ብዬ ነው።
ኢንጂነር ጌዲዮን ስህተት ሲሉ የጠቀሱት ሌላ ነጥብ ለጥናቱ መዘግየት የተጠቀሰውን ምክንያት ነው። የሶስቱ ሀገራት የቴክኒክ ኮሚቴ ባደረገው ስብሰባ በዋናና በረዳት አማካሪነት የተመረጡት ድርጅቶች የሥራ ድርሻ ምን እንደሚሆን የሚገልጽ መመሪያ ማውጣቱን ኢንጂነር ጌዲዮን አስተውሰዋል። የጥናቱ ሂደት በተያዘለት ፕሮግራም ያልሄደው ሁለቱ አማካሪ ድርጅቶች በዚህ መመሪያ ላይ ባለመግባባታቸው እንደሆነ ማመልክተዋል።
በተሰጣቸው ዝርዝር መሰረት ሁለቱ ኩባንያዎች ተገናኝተው ያንን ስራ የሚያቀርቡበትን የቴክኒካል ፕሮፖዛል ወይም የቴክኒክ ሰነዱን ማቅረብ ነበርባቸው። ያ የቴክኒክ ሰነድ እንግዲህ የጥናቱን አካሄድ በምን መንገድ በምን ይዘት የስራ ክፍፍላቸውን በምን ኤክስፐርት በምን የስራ ድርሻ የሚለውን ዘርዝሮ የሚያሳይ ነው።
እስከ መቼ ነበር ቀነ ገደቡ?
አውሮፓ አቆጣጠር በሴፕቴምበር 5
መስከረም 5 ድረስ
ሴፕቴምበር 5 አዎ መስከረም 5 ድረስ ማለት ነው። በተባለው መሰረት ያ ሰነድ አልቀረበልንም እና ሰነዱ ያልቀረበበት ምክንያት ሁለቱ ኩባንያዎች በሚያደርጉት ውይይት ስምምነት ላይ አልደረሱም። አንዱ የሶስትዮሽን ኮሚቴ ስራ ዝርዝር አክብሬ ለመስራት ስፈልግ ያኛው ይሄንን ባለማክበሩ ሰነዱን አዘጋጅተን ልናቀርብ አንችልም የሚል ነው። ስለዚህ
አንዱ ሲሉ የትኛው ነው የተስማማው? እንግዲህ ዋናው አማካሪ የፈረንሳዩ ድርጅት ነው።
ዝርዝር ውስጥ ላለመግባት ብዬ ነው። ዋናው አማካሪ ሶስትዮሽ ኮሚቴ የሰጠኝን ተግባሮች እና ዝርዝሮች አክብሬ ስሰራ ያኛው አልተቀበለኝም የሚል ነው። ስለዚህ አሁን እንግዲህ ያለንበት ሁኔታ ይህንን ሁኔታ የማጣራት ሁኔታ ነው። ሶስቱ ሀገሮች ሰነዶቹን አይተው ምን ላይ ነው የተደረገው ልዩነት የሚለውን የማጣራት ስራ መስራት አለብን።
እናም ሂደቱ የተጓተተው በአማካሪ ድርጅቶቹ አለመግባባት እንጂ በየትኛውም ወገን ምክንያት አለመሆኑን የኮሚቴው ሰብሳቢ አስረድተዋል።
ይህ ድርድር ቴክኒካዊ ድርድርና ውይይትም ስለሆነ እነዚህን ወደ ሚዲያ ይዞ መምጣቱ ነገሮቹ እልባት ሳያገኙ ልክ አይደለም በሚል በውስጠ ደንባችን ያሰፈር ነው። ለዚህ ነው እኔ ዛሬም ሆነ በሌላ ጊዜ የምንሰጠውን የሚዲያ መግለጫ በተደጋጋሚ ከግብጽ በኩል የሚሰጡ መግለጫዎች አሉና ምናልባትም በእኛም በኩል ይህንን ግልጽ ማድረግ ስላለብን ነው። በምንም መልኩ በኢትዮጵያ በኩል ጥናቱን የማዘግየት ሁኔታ ተከስቶ አያውቅም። በምንም መንገድ የምንሰራው ስራ የሶስት ሀገሮች ውሳኔ ነው። ቢዘገይም ቢፈጥንም የሶስቱ ሀገሮች ውይይት ውጤት ነው እንጂ የሚሆነው በአንድ ሀገር የማዘግየት አይነት አስተያየት አግባብ ያለው አይደለም።
በግብጽ በኩል ተሰጡ ካሏቸው አስተያየቶች ለምሳሌ የትኞቹ ናቸው እናንተን ቅር ያሰኟችሁ ወይም መታረም አለባችሁ የምትሉት?
እንግዲህ ይሄ በኢትዮጵያ በኩል ጥናቱን አዘግተዋል የሚለው ትክክል አይደለም እና ይሄ እንዲታረም እና ግንዛቤ እንዲኖር የምንፈልገው በእኛ በኩል ጥናቱ በታሰበው ወቅት እንዲካሄድ አስፈላጊውን ጥረት እየተደረገ ነው። ስለዚህ በዚህ መልክ የሚሰጠው መግለጫ ትክክል አይደለም ለማለት ነው የምንፈልገው።
የህዳሴው ግድብ በታችኞቹ ሀገራት ላይ የሚያደርሰው ተጽዕኖ ስለመኖሩ የሚደረገው ጥናት የስራ ውሉ በተፈረመ በ11 ወራት ውስጥ እንዲጠናቀቅ የሚጠበቅ ነው። እስካሁን ግን ይህ ውል አልተፈረመም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። በበጎ ፈቃድ ኢትዮጵያውያን የተጀመረው የበጎ ሰው የሽልማት ስነ ስርዓት ዘንድሮ ለሶስተኛ ዓመት ተካሂዷል። በማህበረሰባቸው ጉልህ ድርሻ የተጫወቱና ያገለገሉ ዜጎች የሚሸለሙባቸው ዘርፎችም ከ7 ወደ 11 አድገዋል። ለመሆኑ እነማን ተሸለሙ? እስክንድር ፍሬው ዝግጅቱን በአዲስ አበባ ተከታትሏል።
ከቀዳማዊ ኃይለ ሥላሴ እስከ ወታደራዊ ደርግ እስከ ኢህአዴግ ዘመነ መንግስት፣ ከተራ ሰራተኝነት እስከ ምክትል ጠቅላይ ሚኒስትር ሽመልስ አዱኛ ሁሉንም ሆነዋል። በበርካታ ኢትዮጵያውያን ልብ ውስጥ የገቡት ሽመልስ የተባሉት ግን በተለይ የኢትዮጵያን የእርዳታና የመልሶ ማቋቋም ኮሚሽን ሲመሩ ነው። በድርቅ ለተጎዱ ጉልበት፣ ለደከሙ ዜጎች አንደበት ሆነዋል። ለነዚህ ዜጎች ድጋፍ ለማስገኘት ብዙ ሰርተዋል። ሀገራቸውን ወክለው በተለያዩ የዓለም አካባቢዎችም ተንቀሳቅሰዋል። በሌሎች ከፍተኛ የመንግስት ኃላፊነቶች ላይ የሰሩት ሽመልስ መንግስታዊ ባልሆኑ ተቋማትም አገልግለዋል። የኢትዮጵያ ቀይ መስቀል ማህበር ፕሬዝዳንት፣ የዓለም አቀፉ ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን ደግሞ ምክትል ፕሬዝዳንት ነበሩ። ለተለያዩ አገልግሎቶቻቸው በአገር ውስጥና በዓለም አቀፍ ደረጃ እውቅና ያገኙት አቶ ሽመልስ ሰሞኑን ደግሞ መንግስታዊ ኃላፊነትን መወጣት በተሰኘው ዘርፍ የበጎ ሰው ሽልማት አሸንፈዋል። በአዲስ አበባ በተካሄደው የበጎ ሰው የሽልማት ስነ ስርዓት የአቶ ሽመልስን ማሸነፍ የሚገልጸውን ወረቀት ያነበቡት ሌላው በጎ አድራጊ ኢትዮጵያዊ ዶክተር በላይ አበጋዝ ነበሩ።
የ2007 ዓ.ም የበጎ ሰው ሽልማት በመንግስታዊ የስራ ኃላፊነት ከመወጣት አቶ ሽመልስ አቡና
ወሽመልስ ለቪኦኤ ሲናገሩ ሽልማቱ የቤተሰቦቼ ጭምር ነው ብለዋል።
እንደዚህ አይነት ድርጅት ውስጥ ስንሰራና ልጅ ውጤቶች ሲገኙ ያ የሚታየው ጎልቶ የሚታየው ወይ ሊቀመንበር የሆነው ወይ ፕሬዝዳንት የሆነው ይወራል እንጂ ብዙ ሰዎች ከዛ ጀርባ አሉ እና ብዙ ደግሞ ስራውም ላይ የሚደክሙና የሚለፉ አሉ። ቤተሰብ ውስጥ ደግሞ ያው እንደ ባለቤትህ አሁን ባለቤት በጣም ተደግፈኝና በሐሳብም ትረዳኝ ስለነበረ አንዱ ነገሮች እንዲሳኩ ያደረገው እሱ ነው። ልጆቼም እንደዚሁ የበኩላቸውን አስተዋጽኦ ያደርጋሉ፣ የበኩላቸውንም ደግሞ መስዋዕትነት ይከፍላሉ። የነሱን ጊዜ ሌላ ጋር ሲወስደው ግን ምንም ሳይሰማቸው እየሳቁ ደስ እያላቸው አንድ ቦታ ቀጠሮም ሲኖረኝ እዛ ድረስ እየወሰዱኝ ስለሚያደርጉ ደስ ብሎኛል። እና እነዚህ ይሄን ያዘጋጁ ሰው በእውነት ጥሩ ነገር ነው ያደረጉት።
ዘንድሮ የበጎ ሰው ሽልማት የተካሄደው በ10 የተለያዩ ዘርፎች ነው። በስፖርት ዘርፍ አንጋፋው የአትሌቲክስ አሰልጣኝ ዶክተር ወልደ መስቀል ኮስትሪ አሸንፈዋል። ፖስታውን በመክፈት አሸናፊውን ያስተዋወቀችው ታላቋ የኦሎምፒክ አትሌት ደራርቱ ቱሉ ነበረች።
የ2007 የበጎ ሰው ሽልማት በስፖርት ዘርፍ እጅግ የምንወዳቸው የምናከብራቸው የኢትዮጵያ ባለውለታ የሆኑት አረንጓዴ ጎርፍን ዳግም ያስደገሙ ዶክተር ወልደ መስቀል ኮስትሬ ናቸው።
ዶክተር ወልደ መስቀል ኮስትሬ
የጉሙዝን ሴቶች የወሊድ ስቃይና ሞት ለመቀነስ የተጋችው ኑሯንም በዚሁ ማህበረሰብ መሃል ያደረገችው ትርሃስ መዝገበ በበጎ አድራጎት ዘርፍ ለሽልማት ተመጣለች። ሽልማቱ አበረታች መሆኑን ለቪኦኤ ያስረድታለች።
በተለይ እኔ በበጎ አድራጎት ዘርፍ ነው የተሸለምኩና ከኔ በጣም የበለጠ የሚሰሩም አሉ። አለም አንዳንድ ጊዜ በበጎ አድራጎት የሚሰራ እይታው በአገራችን በመንግስትም ጥሩ እይታም የለውም። ይህን ነገር ግን እይታው ይቀይራል ብዬ አስባለሁ። ምክንያቱ አንዲት እናት በወሊድ ምክንያት አትሞትም ስልኮ የአንድ እናት በአመት እንኳን ባትሞትልኝ ትልቅ እንትን ነው ብዬ ነው የማስበው። እና የእኔ በጤና ዘርፍ ቢሆን ሌሎች በልማት የሚሰሩ ሴቶችም ወንዶችም አሉና ለቀጣይ በበጎ አድራጎት የሚሰሩ የመንግስትን እይታም ይቀይራል ብዬ አስባለሁ። እዛ የሚሰሩ ብርታት ይጨምራል ብዬ አስባለሁ።
በአይን ህመም ላይ ምርምር የሚያደርጉት በህክምና ያገለገሉት መስኩን መምህር እንደሆኑም የተነገረላቸው ፕሮፌሰር አበበ በጅጋ በሳይንስ ዘርፍ አሸንፈዋል። እንደርሱ አይነት የሚፈጠረው በዘመናት ውስጥ አንድ ወይም ሁለት ጊዜ ነው ሲሉ የሙያ አጋሮቹ የመሰከሩለት ሰዓሊ ታደሰ መስፍን ደግሞ በስነ ጥበብ ዘርፍ የአመቱን ሽልማት ተቀብሏል። በቢዝነስና ስራ ፈጠራ ሰላም ባልትና በቅርስና ባህል ዘርፍ አቶ ሀብተ ስላሴ ታፈሰ፣ በማህበራዊ ጥናት አቶ ደሳለኝ ረሃማቶ፣ በጋዜጠኝነት አቶ ያዕቆብ ወልደ ማርያም አሸንፈዋል። አዲስ በተካተተው ልዩ ተሸላሚ ዘርፍ ደግሞ ፊውተራሪ አመዴ ለማ ተመርጠዋል። የበጎ ሰው ሽልማት እነሆ በሶስት ዙር ለተለያዩ ኢትዮጵያውያን እውቅና ሰጥቷል። በየአመቱ የሚካሄደው የሽልማት ስነ ስርዓትም በርካቶች የሚታደሙበት አድናቆታቸውን በጭብጨባ የሚቸሩበት እየሆነ ይገኛል። ነጋሪት የተጎሰመ ጥሩምባ እየተነፋ የሚካሄደው ስነ ስርዓት አገርኛ የሆነውን ባህላዊ ስነ ስርዓት የመለሰ የራቀውን ወግ ያቀረበ ይመስላል። እንዲህ ቢሆን በሚል አስተያየት የሰነዘሩ ታዳሚዎችም አጋጥመውኛል። አንጋፋና ጎልማሳ ወይም ወጣት እጩዎችን በተመሳሳይ ሚዛን አስቀምጦ በአንድ ዘርፍ የማወዳደሩ ጉዳይ መሻሻል ቢደረግበትስ ያሉት ከነዚህ ውስጥ ይጠቀሳሉ። በስፖርት ዘርፍ ለምሳሌ ዶክተር ወልደ መስቀል ኮስትሬና አትሌት መሰረት ደፋር በአንድ ላይ ተወዳድረዋል። መንግስታዊ የሥራ ኃላፊነትን መወጣት በሚለው ዘርፍም አቶ ሽመልስ አዱኛ፣ አቶ ግርማ ዋቂ፣ አቶ መኮንን ማን ያዘዋልና ሌሎች በተመሳሳይ ሚዛን ተቀምጠዋል። የበጎ ሰው ሽልማት መስራችና አስተባባሪ ዲያቆን ዳንኤል ክብረት ለዚህ አስተያየት ምላሽ ሰጥቷል።
ቸጋሪ በተወሰነ መልኩ የሚሆንበት አለ። ግን እኛ ምንድን ነው አንድ ሰው ከተሰጠው እድል አንጻር ምን ሰራ ነው? 100 ዓመት ሊኖር ይችላል፣ መቶ ቀን ሊኖር ይችላል። በመቶ ቀን የሰራው ስራ ትልቅ ከሆነ ከተሰጠው አንጻር ነው ሰው የሚመዘነው። ምንም እድል አለ። ለምሳሌ አንድ ጠቅላይ ሚኒስትርና አንድ ያካባቢ ያገር ሽማግሌ እኩል ስልጣን የላቸው፣ እኩል እድል የላቸው። ስለዚህ ከተሰጠው እድል አንጻር ይሄ ሰው በዛ እድሉ ተጠቅሞ ለሀገሩ ምን ሰራ ነው ትልቁ ጉዳያችን። በዘመንም ያልከፈል ነው ለዛ ነው። ምክንያቱም እኛ ሀገር እንደሌላው ዓለም ብዙ የተጠናከሩ የሽልማት ድርጅቶች ቢኖሩ ኑሮ እነሱ እየሰሩት ስለሚመጡ የኛ ይቃለላል። አሁን ግን ምንም በሌለበት በባዶ ነገር ላይ ነው እየሰራ ነው ያለው። በጣም ጥቂቶች 5-6 አይሞሉ፣ እነሱንም በጎ ፈቃደኞች የተመሰረቱ ናቸው። እና ስለዚህ ብዙ ሲሆንብህ ምትዘግነውን በዛው ልክ ነው የሚሆነው። ግን እኛ ዋናው መሰረታችን ከተሰጣቸው እድል ከነበራቸው እድል አንጻር ለሀገራቸው ምን ሰሩ፣ እሱ ነው ትልቁ ነገራችን።
ሽልማቱ ለምሳሌ በእጩነት የቀረቡና ዘንድሮ ያልተሸለሙ በአንደኝነት ያላጠናቀቁ በዶክተር በላይ አነጋገር በሚቀጥለው እንደገና መቅረብ እድል አላቸው? ለምሳሌ እንደገና ሊጠቆም ይችላል አንድ ሰው
እስካሁን እስከ እንግዲህ አሁን እኔ እስከምናገርበት ድረስ በነበረን አሰራር እንደገና መጠቆም ይችላል ነው። ወደፊት የሚመጣውን አሰራር አላውቅም። በየጊዜው እየተሻሻለ ነው የሚሄደው። ምናልባት ወደፊት አሁን እጩዎቹን መሸለም ስለጀመርን እጩዎቹ ስለተሸለሙ እውቅና ዋናው እኛ መጨረሻ ላይ የሚያሸንፈው ብቻ ሳይሆን እጩዎቹም ጭምር ነው። መታጨትም በራሱ የሆነ ህዝብ ያውቀዋል፣ የሆነ አካባቢ እውቅና ሰጥቶታል ማለት ነው። ለምሳሌ አባሃዊን ብታይ አብርሃ ጽባ ትግራይ የሚገኙ ሰው ናቸው።
አንፋደሩ ነው ምትለ
አጋላ አናቃቸው፣ ግን የሆኑ ሰዎች አውቀዋቸዋል፣ ህይወታችን ለውጠዋል ብለዋል እኒህ ሰው። እና እነዚህ ሰዎች እያታወቁ ስለሆነ የሚመጡት ምናልባት ወደፊት እጩ የሆነ ሰው እውቅና እያገኘ ስለሚመጣ መልሶ አይታጭ ልንል እንችል ይሆናል። እስካሁን ባለን አሰራር ግን መልሶ የሚታጭበት እድል ነበረ።
እስካሁን በኮሚቴ ሲካሄድ የቆየው የሽልማት ስነ ስርዓት ከመጪው ዓመት ጀምሮ በተቋም ደረጃ እንደሚቀጥል አዘጋጆቹ አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬው እናመሰግናለን። ምስጋናና ሽልማትን እንግዲህ ላለፈው ስራ፣ መጪው ዓመት ደግሞ ለሁላችንም የተሳካና ህይወታችንን የምናቃናበት ያሰብናቸውን የወጠናቸውን የምናሳካበት ያድርግልን። እኔንም እዚህ ዝግጅታችንን የምትመራው ጽዮን ግርማንም ጨምሮ እንግዲህ አድማጮቻችን እንኳን አደረሳችሁ፣ መልካም አዲስ ዓመት እንመኝላችኋለን። ዝግጅታችን ወደ መጠናቀቁ ተቃርቧል። የአዲስ ዓመት ሙዚቃን ጋብዛችሁና በዚያው ተሰናብተን እንለያያለን። ያለፏችሁን ዝግጅቶቻችን በድረገጻችን voanews.com/amharic መከታተል ትችላላችሁ። በፌስቡክ ደግሞ እና በትዊተር ቪኦኤ አማሃሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ19 በ22ና በ25 ሜትር ባንዶች እንዲሁም በናይል ሳት የሚተላለፈው ስርጭት ላይ እንደገና እንገናኛለን። ብዙ አላወራም፣ አስቴር አወቀ ጀምራለች። እዮሃ አበባዬ፣ መልካም አዲስ ዓመት፣ መልካም ምሽት።
This program has come to you from the Voice of America, Washington.